ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ታህሳስ 14 2013 ዓ.ም ዝግጅታችን ጀመረ። በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ ከመቶ በላይ ሰላማዊ ሰዎች በታጣቂዎች መገደላቸውን ነዋሪዎች እየተናገሩ ነው። የቤንሻንጉል ጉሙዝ ክልላዊ መንግስትም ጥቃቱ በሲቪሎች ላይ መፈጸሙን አረጋግጧል። ባብይ ርዕስ ዘገባለን። ጤና ይስጥልኝ እንደምናመሻችሁ ክብራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vnews.com በአትዩአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኤርትራ አንድ የ50 ዓመት እድሜ የነበራቸው ሰው በኮቪድ-19 ሳቢያ ህይወታቸው ማለፉን የሀገሪቱ የጤና ሚኒስቴር አስታውቋል። በኤርትራ ከወረርሽኙ በተያያዘ ለህልፈት የተዳረጉ የመጀመሪያ ሰው መሆናቸውንና በሀገሪቱ ኮሮና ቫይረስ የያዛቸው ሰዎች ቁጥር 832 መድረሱን ገልጾ አስመራ የሚገኘው ዘጋቢያችን ብርሃነ በርሀ ተከታዩን ዘገባ አስተላልፏል።
የኤርትራ የጤና ሚኒስቴር አንድ ሰው በኮቪድ-19 ህይወቱ እንዳለፈና ሌሎች 25 ሰዎች ቫይረሱ እንደተገኘባቸው ማክሰኞ ታህሳስ 13 ምሽት ባወጣው ዕለታዊ መረጃ አስታወቀ። ህይወቱ ያለፈው ዜጋ እድሜው 50 ዓመት እንደሆነና በደቡብ ሪጅን በደቀምሃሬ ከተማ ሆስፒታል እርዳታ ሲደረግለት እንደነበረ የጤና ሚኒስቴር ገልጿል። በኤርትራ ካለፈው ዓመት መጋቢት 2012 የኮሮና ቫይረስ መከሰቱ ከተገለጸ ከ9 ወራት በኋላ ነው የመጀመሪያው በበሽታው ህይወቱ ያለፈ ሰው እንደተመዘገበ የተገለጸው። ከዚህ በተጨማሪ ትናንት ታህሳስ 13 በደቡብና ማዕከል ሪጅኖች የለይቶ ማቆያና በተመላላሽ ታካሚዎች ክፍሎች በተደረገ የላብራቶሪ ምርመራ 25 ሰዎች ቫይረሱ እንደተገኘባቸው የኤርትራ ጤና ሚኒስቴር አክሎ ገልጿል። ቫይረሱ የተገኘባቸው 25ቱ ሰዎች 12ቱ ከእንዳገርግስ፣ አንድ ሴት ከማይምነ፣ አንድ ደግሞ ከደቀምሃረ ደቡብ ሪጅን ሲሆኑ 11ዱ ደግሞ በአስመራ ከተማ በሚገኙ የተለያዩ የጤና ተቋማት የተመላላሽ ታካሚ ክፍሎች ላይ በተደረገ ምርመራ መያዛቸው መረጋገጡን የኤርትራ ጤና ሚኒስቴር አስታውቋል። በሌላ በኩል በማዕከል ሪጅን ሆስፒታሎች የሕክምና እርዳታ ሲደረግላቸው የቆዩ 2 ሰዎች ከበሽታው አገግመው ወደየቤታቸው መሸኘታቸውን የጤና ሚኒስቴር አስታውቋል። በኤርትራ ኮሮና ቫይረስ የተገኘባቸው ሰዎች ቁጥር 832 ደርሷል። 599 ከህመሙ ሲያገግሙ የአንድ ሰው ሕይወት አልፏል። የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል ባለፉት ጊዜያት በሁሉም የኤርትራ ሪጅኖችና በአንዳንድ የገጠር አካባቢዎች የኮሮና ቫይረስ መስፋፋቱንና የጉዞ ታሪክ በሌላቸው ዜጎች ላይ ቫይረሱ መገኘቱን በመግለጽ የስርጭቱን መስፋፋት ለማቆምና የህዝብና ሀገርን ደህንነት ለማስጠበቅ በሚል ከማክሰኞ ታህሳስ 13 ጀምሮ ላልተወሰነ ጊዜ ሁሉንም አይነት እንቅስቃሴዎች የሚገድብ መመሪያ ተግባራዊ ማድረጉ የሚታወስ ነው። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነ ለዘገባው እናመሰግናለን። የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር UNHCR በሚሊዮኖች የተቆጠሩ ስደተኞችና ተፈናቃዮችን ከኮቪድ-19 ወረርሽኝ ለመከላከል የሚያውለው የ455 ሚሊዮን ዶላር እርዳታ ተማጽኗል። የመንግስታቱ ድርጅት ቃል አቀባይ ባባር ባሎች የሰጡትን መግለጫ ተመርኩዛ ሊሳ ሽላይን ከጄኔቫ ለቪኦኤ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
ሁሉም ሰው ለኮሮና ቫይረስ ተጋላጭ ነው። ይሁን እንጂ ስደተኞች፣ ተፈናቃዮችና አገር አልባ ሰዎች ግን በከፍተኛ ደረጃ በቫይረሱ ለህመምና ለሞት ከተጋለጡ ሰዎች ውስጥ የሚመደቡ ናቸው። በመንግስታቱ ድርጅት ወረርሽኙ ከተከሰተ ጊዜ ጀምሮ በ13 አገሮች ላይ በተደረገው ክትትል 74 ከመቶ የሚሆኑ ስደተኞች ከመሰረታዊ ፍላጎቶቻቸው ግማሹን እንኳን ማሟላት የቻሉ አይደሉም። ይህ ሁኔታ ወረርሽኙ ከመከሰቱ በፊት ከነበረው የ2019 ዓመተ ምህረት በ21 ከመቶ ጨምሯል። ይህ በመሆኑም ከ80 ከመቶ በላይ የሚሆኑት ህይወታቸውን ለማትረፍ ሲሉ ንብረታቸውን ለመሸጥ የወሲብ አገልጋይ በመሆንና በህፃንነት ጉልበታቸው ወደ ስራ በመሰማራት ለመበዝበዝ ተገደዋል። የUNHCR ቃል አቀባይ ባባር ባሎች እንደሚሉት ከተማ ውስጥ ያሉት ስደተኞች መሰረታዊ ፍጆታቸውን ለማሟላት የሚተማመኑት የቀን ስራ ሰርተው በሚያገኙት ገቢ ነው። ይሁን እንጂ በኮቪድ-19 ወረርሽኝ ሳቢያ ሁሉ ነገር የተዘጋጋ በመሆኑ ኑሯቸውን ስራቸውም ተጎድቷል። በወረርሽኙ የተነሳ በተጣለው ገደብ ብዙ ቦታዎችና የገበያ ስፍራዎች በመዘጋታቸው ሁሉም ከአካባቢው ጠፍተዋል። ስለዚህ ተስፋ የቆረጡ ስደተኞችም መሰረታዊ ፍጆታቸውን ለማሟላትና ለኑሯቸው አስፈላጊ የሆኑ አገልግሎቶችን ለመጠቀም እንኳ እንዲችሉ በእጃቸው ጥሬ ገንዘብ ያስፈልጋቸዋል። ባሎች እንደሚሉት ስደተኞች አካባቢያቸው የተጨናነቀ በመሆኑ የአካላዊ ርቀታቸውን መጠበቅ አልቻሉም። እንደ ውሃ፣ ሳሙና እና ጤንነታቸው የተጠበቀ ለማድረግ የሚረዱ ነገሮችን ማሟላትም እጅግ አስፈላጊ ነገር መሆኑን ይናገራሉ። በዚህ ሁኔታ ውስጥ በሱዳን የሚገኙ ኢትዮጵያውያንንም አንስተዋል።
በሱዳን ያለውን ግጭት በተመለከቱ ከኢትዮጵያ በቅርቡ ወደ ሱዳን የመጡ ስደተኞች አሉ። ያ ትልቁ ፈተና ነው። በቅርብ ሳምንታት ውስጥ በቦታው የደረሱ ከ51 ሺህ በላይ ስደተኞች በድንበር አካባቢዎች ተሰራጭተዋል። ስለዚህ እነሱም ሆኑ የሚያስተናግዳቸው ማህበረሰብ ከኮቪድ-19 ወረርሽኝ የተጠበቁ መሆናቸውን ማረጋገጥ ከባድ ፈተና ነው።
የመንግስታቱ ድርጅት እንደሚለው በጅ ያለው የገንዘብ እርዳታ እጅግ አስቸጋሪ በሆኑ ሁኔታዎች ውስጥ ላሉ ስደተኞች የዋለ ነው። እጅግ መሰረታዊ በሆኑ አስፈላጊ ነገሮች ላይ በማተኮር እንኳ የብዙ ሰዎችን ህይወት ማሻሻል እንደሚቻል ያምናል። ከዚያም አልፎ የሚገኘው ገንዘብ የጾታ ጥቃቶችን ለመከላከል፣ ሰዎችን ከብዝበዛ ለመታደግ፣ የአእምሮ ጤንነትና የስነ ልቦና ምክር አገልግሎቶችን ለመስጠት እንደሚውል ዘርዝሯል። ትምርተንም ቀዳሚ በማድረግ ደህንነታቸው የተጠበቀ ትምርት ቤቶች እንደገና የሚከፈቱበትን መንገድ ለማመቻቸት እንደሚሰራ አስታውቋል።
ረጀንና መሰግናለን። ኢትዮጵያ ኢቲ ስማርት አርኤስኤስ የተባለች ሳተላይት በትናንትናው ዕለት አምጥቃለች። በቻይና ድጋፍ ወደ ጠፈር የተላከችው የዚች ሁለተኛ ሳተላይት ስራ የመሬት ምልከታ መረጃ ማሰባሰብና እምድር ላይ ወደሚገኝ ጣቢያ መላክ መሆኑን የኢትዮጵያ የጠፈር ሳይንስና ቴክኖሎጂ ኢንስቲትዩት አስታውቋል። ፀሐይ ዳምጠው ዝርዝሩን ይዛለች።
ኢትዮጵያ ETRSS1 የተባለች የመጀመሪያዋን ሳተላይት ባለፈው ዓመት ታህሳስ ማምጠቋ ይታወሳል። ETRSS1 መሬትን እየቃኘች በፎቶ የተደገፉ መረጃዎችን እየላከች መሆኗን የጠፈር ሳይንስና ቴክኖሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ይሽሮን አለሙ ለአሜሪካ ድምጽ ገልጿል።
ካምና ሳተላይት መረጃ ነው ስንቀበል የነበረው ተግባራም የሪሞት ሴንሲንግ መረጃዎችን እንድታመጣ ነው። ሚሽን ይተካፈው ዲዛይን ስትደረግ በዛ መሰረት ሳተላይት መረጃ ስናገኝ ነበር እና እነዛ መረጃዎችን አርካይቭም ያዝናቸው አሉ። ተጠቃሚዎችን ራሳቸው የሚፈልጉትን ኮኦርዲኔት አያይዘው ሲሰጡን በዛ መሰረት ሳተላይት ሚሽን ኦርደር አድርገን ዳታ መረጃ ስንቀበል ነበር። ያው ተጠቃሚዎች ሀገር ውስጥም ከሀገር ውጭም መረጃዎችን ተቀብለን ተከታተልን።
ሳተላይቷ የአየር ንብረት ለውጥን ለመቆጣጠር የሚደረጉ ጥረቶችን ለማገዝ፣ ከግብርና ጋር የተያያዙ ጥናትና ምርምሮችን ለማከናወንና ሌሎች ለመሰረተ ልማት አገልግሎት የሚውሉ መረጃዎችን በማሰባሰብ ላይ ስትሆን ትናንት የመጠቀችው ኢቲ ስማርት አርኤስኤስም ከቀድሞዋ ETRSS1 ጋር ተመሳሳይ ተልእኮ እንዳላት ዶክተር ይሽሩን ተናግሯል።
ሁለቱን የሚያለያያቸው ነገር ቢኖር እኛው ከጥፍ በላይ የተሻለ የሚሰጥ ጥራት አለው።
ኢቲ ስማርት አርኤስኤስ ወደ ተላከችበት በታሰበው መሰረት መድረሷን ዶክተር ይሽሩን አረጋግጧል።
መራለ በእነዚህ በደቂቃዎች ወይም በሰዓታት ሳተላይቷን ጤንነት በተመለከተ መረጃ ትልካለች። መጀመሪያ ላይ ተለናልሱን ከዛ ውጪ ኢንኦርቢት ቴስቲንግ አለ። ኦርቢት ላይ ያለች ሳተላይቷ በሙሉ አቅሟ መስራት ትችላለች ሰራሚክ ሰራሚ ነው ቴስት እናደርጋለን። ኦርቢት ኮሬክሽን ይደረጋል ባንድ ሮተር ውስጥ። ከዛ በኋላ ያው ወደ ስራ ተቀባለሽ ማለት ነው ከግራውንድ ስቴሽናችን ጋር ኢንተግሬት አድርገን ማለት ነው።
ከመጀመሪያው ሳተላይት በሚገኘው አገልግሎት የውጭ ምንዛሪ ወጪ ማዳን መቻሉን የኢንስቲትዩቱ ኃላፊ አመልክቷል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኮንግረስ ያሳለፈውን ወደ 900 ቢሊዮን ዶላር የተጠጋ የኮሮና ቫይረስ የኢኮኖሚ ድጋፍና 1.4 ትሪሊዮን ዶላር የመንግስት አመታዊ በጀት ያካተተ ወጪ ህግ አልፈርምም ብለው አስፈራርተዋል። በየአመቱ የተለመደ የሆነውን ለግብጽ የሚሰጥ ወታደራዊ እርዳታ፣ ለቤተ መዘክሮች ወጪ የሚውል በጀት እንዲሁም ለግብርናና ለዱር አራዊት ነክ ጥረቶች የሚውል ገንዘብ ያካተተውን የበጀት ህግ ፕሬዝዳንቱ ትናንት በማህበራዊ መገናኛ በወጣ ቪዲዮአቸው ላይ ገንዘብ ማባከን ሲሉ ተችተውታል። በኮቪድ-19 ወረርሽኝ ለተጎዱ የተመደበውን ወጪ በሚመለከት ደግሞ ፕሬዝዳንቱ በወረርሽኙ ለተጎዱ አነስተኛ የንግድ ድርጅቶችና ለግለሰቦች በቀጥታ ለሚሰጠው ድጎማ በቂ ገንዘብ አልተመደበም ሲሉ ነቅፈዋል። ምክር ቤቱ ይህንን ህግ በመከለስ ለግለሰብ የሚሰጠውን የ600 ዶላር የሚገርም የሆነ ዝቅተኛ ድጎማ ወደ 2000 ዶላር ለባልና ሚስት ወደ 4000 ዶላር ከፍ እንዲያደርግ ጠይቃለሁ ነው ያሉት ፕሬዝዳንቱ። ከዚህም ሌላ ከዚህ ህግ ውስጥ ገንዘብ አባካኝ የሆነውን ወጪ ፈርዞ ተገቢውን አይነት ህግ ይላክልኝ፣ አለዚያ የኮቪድ-19 ድጋፍ ወጪውን እቅድ ማቅረብ የቀጣዩ አስተዳደር ኃላፊነት ይሆናል ብለዋል። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ በመላሻቸው ጉዳዩን በምክር ቤት ድምጽ እንዲሰጥበት አደርጋለሁ ሲሉ ቃል ገብተዋል። አዲሱ የኮቪድ-19 ቫይረስ ከሌሎች አይነቶች በይበልጥ ተላላፊ መሆኑን ወደ ልጆችም በበለጠ ሊጋባ የሚችል እንደሆነ የብሪታንያ ተመራማሪዎች ተናገሩ። የሀገሪቱ ያዳዲስ የመተንፈሻ አካላት አጥቂ ቫይረሶች አደጋ ክትትል ድርጅት ሳይንቲስቶች በዚህ ሳምንት ለጋዜጠኞች በሰጡት ቃል አዲሱ ዝርያ ቫይረስ ከተቀሩት ዝርያዎች በ71 ከመቶ በይበልጥ ተላላፊ ነው ብለዋል። ደቡባዊ ብሪታንያ ውስጥ እየተዛመተ ባለው በአዲሱ የኮሮና ቫይረስ ዝርያ ምክንያት ከ40 የሚበልጡ ሀገሮች ከዚያ አንድም መንገደኛ እንዳይገባ ሲሉ ከልክለዋል። ሲንጋፖር ከዛሬ ረቡዕ እኩለ ሌሊት ጀምራ ላልተወሰነ ጊዜ አንድም የውጭ መንገደኛ እንዳይገባ ከልክላለች። ፊሊፒንስም ከነገ ሐሙስ ጀምራ ከብሪታንያ በረራዎች እንዳይገቡ አግዳለች። ደቡብ ኮሪያም እስከሚቀጥለው ሐሙስ የፈረንጆች አዲስ ዓመት ዋዜማ ድረስ ከብሪታንያ የሚነሱ በረራዎች እንዳይገቡ አግዳለች። ፈረንሳይ ደግሞ ትናንት ከብሪታንያ በሚገቡ ጉዞዎች ላይ የጣለችው የ48 ሰዓት እገዳ እንዲነሳ አድርጋለች። አሁን የጭነት መኪና አሽከርካሪዎች ከመግባታቸው ከ72 ሰዓት በፊት ተመርምረው ከቫይረሱ ነጻ እስከሆኑ ድረስ መግባት ይችላሉ። ይበዚህ እንዳለ የዋይት ሃውስ የኮሮና ቫይረስ ግብረ ኃይል አስተባባሪዋ ዶክተር ዴብራ ብሪክስ ለመጪው የተመራጩ ፕሬዚደንት ጆ ባይደን በሽግግሩ ድጋፍ ከሰጡ በኋላ ከመንግስት አገልግሎት በጥሮታ ለመገለል ማቀዳቸውን ይፋ አደረጉ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ ረቡዕ ታህሳስ 14 2013 ዓመተ ምህረት ዝግጅታችንን ነው።
ድራሁዎ አልአንደር ሪፈራል ሆስፒታል ለ4 ደረጃ ሆኖት ይግራክ
እኔ እንዳየሁት ወደ አይደር ሪፈራል ሆስፒታል ቆስሎ የመጡት ቁጥራቸው 40 ሲሆን 22 ደግሞ አስክሬናቸው መጥቷል። ልጆች፣ ወጣቶችና አረጋውያን ይገኙባቸዋል። መቀሌ ስትደበደብ በኋላችበት ወቅት መብራት ስለነበረ ይቻልነውን ያክል ልንረዳቸው ሞክረናል። ከዚያ በኋላ ግን መከራከያው ወደ ከተማይቱ ከገባ ከ3 ቀናት በኋላ የኤሌክትሪክ መብራት ተቋርጦ ሁሉ ነገር ተዘግቷል። መድኃኒቱም አልቋል።
በአይደር ሪፈራል ሆስፒታል የቀዶ ሕክምና ስፔሻሊስት ሆነው ሲያገለግሉ የቆዩና አሁን የትግራይ ክልል ጊዜያዊ የጤና ቢሮ ኃላፊ ዶክተር ፋሲካ አምደስላሴ ናቸው። በሁለተኛው አጋማሽ በዘገባ ይዘናቸው እንመለሳለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.news.com በአትዩአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ ሀዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በቤንሻንጉል ጉምዝ ክልል መተከል ዞን ፑለን ወረዳ በኩጂ ቀበሌ ውስጥ ከመቶ በላይ ሰላማዊ ሰዎች በታጣቂዎች መገደላቸውን ነዋሪዎች እየተናገሩ ነው። የቤንሻንጉል ጉምዝ ክልላዊ መንግስትም ጥቃቱ በሲቪሎች ላይ መፈጸሙን አረጋግጧል። አስቴር ምስጋናው ዝርዝሩን ታስደምጠናለች።
በቤንሻንጉል ጉምዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ በሰላማዊ ሰዎች ላይ ጥቃት የተከፈተው ባለፈው ለሊት 10 ሰዓት ገደማ እንደሆነ ስሙ እንዲጠቀስ ያልፈለገና ከጥቃቱ ሩጦ እንዳመለጠ የሚናገረው የበኩጂ ቀበሌ ነዋሪ ተናግሯል።
ጥቃቱ የተጀመረው ከሌሊቱ 10 ሰዓት የተጀመረ ነው። መጀመሪያ ሲደው በተኩስ ማንካ እየተረሱና ቤት ቃጠሎ ጋር የተጀመረ ሰው ተኝቶ ያለ ሰዎች ላይ ቤቱን ዘግቶ ቤቱን ማቃጠል እዛም በኋላ ሰዎች ያንዳንዱ ሲወጣ ደግሞ በያዙ መሳሪያ በያዙ ቋራ አርዶ ይበጣል። እዛው ሁሉ ገረማ ላይ ያለው አርዶ ይጣሉ። በመሳሪያ የሚያገኙትን ያወጡ እየተኮሱ ማለት ነው። እዛ ባሉበት ሰዓት አንድ ወደ አንኳ ቆርቆሮኛና ወደ መቶ አንኳ ሚንቶ ሙዟል። አጎተራፍ ሚንቶ ነ ደሚቸነት የወጣው እንደዛ እያደረጉ በቃ እኛ አመልጠናል እና ቤተሰቦቻችን እዛው በቃ ሙቷል ባል እኛ አሁን በግዴ ያተን በቃ በበረንዳ ሽሮጥ ነው እስከ ቡለንት እንደንስ ብለን ያው ሁሉ መንገድ እነሱ ጉንዝ ብቻ ስለሆነ ሁሉ እነሱ ማህበረሰብ
ቤተሰቦች የት ነው ያሉ?
ቤተሰቦች እዛው በኩጂ አጎቶች ሁሉ ናገሮች እዛ ናቸው። እኔ ጥላንጎ ነበር። ከጥላንጎ ደግሞ እዛ እጄ ከዛ ሰብሲዮን በሌላ መንገድ አጣርቼ ነው ያው ሰው ጎር ያለበት ቦታ ማለት ነው።
አሁን ቤተሰቦች ያሉበትን ሁኔታ ታውቃለህ?
የለም ለእነሱ ይደርስ ወገን እኮ ነው ያጣ እነሱ እያለቁ እኛ ደርሳችን እኛ ወጣት እነሱ እያለቁ ነው ወጣ ይደርስ ሰው ነው ያጣ እኛ ደራሽ አሁን መግቢያ ያጠናለኛ
ጥቃቱን የፈጸሙት የክልሉ ልዩ ኃይል የደንብ ልብስ የለበሱ መሆናቸውንም እማኙ አመልክቷል።
አዎ ጥቁር ናቸው እንጂ ልዩ መሆናቸው ጥቁር ናቸው ግን የሚለሱ ልዩ ኃይል ልብስ ነው በቃ ዳይሬክት ማለት።
ማንን ነው እየገደሉ ያሉት?
ቀይ በቃ ቀይ ብሔር ቀይ የተባለ አማራንስ በቃ ኦሮሞ ነው ሽራታ ነው አገው ነው ሙስሊሞች አይሉም ጭፍጨፋ ነው ቀይ የተባለ ያገኙትን ነው አለ።
አሁን ታዲያ የጸጥታ አካል ወደ አካባቢው አልገባም?
ያው ምንም የገባ የለም ህዝቡም የተባረረ ስለሆነ ማን ይገባላቸው? እነሱ እያለቁ ነው ማን እንዲገባ ነው እንግዲህ ሁሉ መፍትያዎችን ነው መቼም እያለቁ ነው ማን ይገባላቸው?
ሌላው አስተያየት ሰጪ ሰኢድ አህመድ ይባላል። ወደ በቁጂ ቀበሌ ሰሊጥ ለመግዛት ከመተከል እንደሚመላለስ ይናገራል። ለሊቱ የሆነውን እንደሚከተለው ይገልጻል።
ልክ 8 ሰዓት አካባቢ ላይ የሆነ መኪና ድምፅ ሰማን። የመኪና ድምፅ ሰምተናል። መኪናውም ከተማው አልገባም መንግስት እንደሆነ እያንዝምት ልክ 11 ሰዓት ላይ መጡ ያልተባለ ነገር ወረሩ እንዳለ
11 ሰዓት ማለት
11 ሰዓት ተንጋቱ ላይ ማለት
ነው። እሺ
ንጋት አጠባብ ላይ ልኩ እንትን እንዳለ መጠጥቅ ያለ በቃ ከየት መጣ ነው ግን ብሎ የሚሰጠት መሳሪያ አለ። ለየት ለየት ያለ መሳሪያ ይተኮሳል። እኛም ግራ ገባን። ተኝተን ዝማል በርበራችን የሚጠበቅ ያው እንግዲህ የሞተው ሞተ ያለ ነውም። አሁን ያው የተወሰነ ቀበሌ ደረሱልን። መስ ከደረሱ በኋላ ቢያንስ ጥሩም ባየነኩ ሆ እያሉ ስመጡልን የተወሰነ ክፍተት አግኝተን ወጠን ተደበለን እዚህ ደረስን። አሁንም የተወሰኑ መከላከያዎች 4 ሰዓት አካባቢ ላይ ደርሰውልን ነበረ እና ቢያንስ ሊችሏቸው አልቻሉም። መከላከያዎች ሁለቱን ተመተዋል። አሁን 2 ተመተዋል። እዛው እያየ ናቸው።
እንደ መጀመሪያው አስተያየት ሰጪ ሰይድም የክልሉ ኮማንድ ፖስት እጅ አለበት የሚል ጥርጣሬ እንዳለው ይናገራል። ከሰሞኑ የጉምዝ ተወላጆች በኮማንድ ፖስቱ ይሰበሰቡ እንደነበርና የሌሎች ብሔሮች ነዋሪዎች በስብሰባው ላይ እንዲካፈሉ አለመፍቀዳቸውን አመልክቷል።
ትራይብሉ አደራጃቸው የኮማንድ ፖስቱ ነው። እዚህ የተመላለሰ ስብሰባ ብቻቸውን ቀይ የማይደበለቅበት የማይመለከተ ስብሰባ እያለ 2 ከ1 2 3 እያካሄደ ነበረ። እኛ አልገባንም። የሚገርምሽ ነገር እኛ የማራገጥ ባህሪ የያዘ ነው እያልን በጣም ተሸውደናል። እና ልክ 8 ሰዓት ላይ ደግሞ በዚህ ከኛ ሳይደርሱ የሆነች ከተማ አለች፣ እሷን አልፎ ሲሄዱ ያያቸው ሰው አለ የተጫነውን እንትን የሆነ ፖሊስ ልብስ የታጠቁና የፖሊስ መኪና ናት ያለፈችው። እኛ ሰፈር አልገባችም። ፖሊስ ጣቢያ ወጣ ያለ ነው እኛ ሰፈር ጋር። እዛ ደርሷቸው የተመለሱ እንደዋል። ልክ እነሱ እንደ እንዳበሯቸው አገሬው ጉምዝ ተነስቶ እንዳለ በጨበጣም ብዙ ታርዷል። ሁለተኛ ደግሞ እንዳልሆነ ሆኗል። መብሻችንም 7 ሰው አንዴ በሁለት ሰዓት ውስጥ 7 ሰው እና 80 ሰው መገደል ማለት
ምን አይነት
የታጠቀ ኃይል ታግዘዋቸዋል እንጂ አገሬው ጉምዝም ጭምር ነው ግን ታግዘዋል። ሌሊት አሁን 8 ሰዓት ላይ መጡ የተደፈው የፖሊስ መኪና ነው ያመጣቸው። ትጥቅም ጨምረውላቸዋል። ሁለተኛ ደግሞ የታጠቁትም እዛው ተራክፎ ነው የተመለሱ። አሁን እኮ ደወለች ከተማ አለ፣ እሷን አልፎ ነው እኛ ዘንድ የሚመጡ እና በሌሊቱ 8 ሰዓት ላይ ሲያልፉ አይተዋቸዋል። ነዛ ፖሊስ እንዳለ ተጠቅጥቆ ነው ተጭኖ የወረደ።
ፖሊሶቹ አሁን በጥቃቱ እጃች አለበት እያልከኝ
አለ? 100 በመቶ ፖሊሱ ቀርቶ ኮማንድ ፖስቱ ራሱ ሲያካሄድ የነበረው እሱ አለበት 100 በመቶ ው መስሎ እያራገፈ አጎቱ ቤት እና ወንድሙ ቤት አባቱ ቤት እያራገፈ እያየ ነው በይፋ መሳሪያ ፍሬ ጨዋት መስሎ ምን ይመስላል? የመንግስት አካል አለበት። የመንግስት አካል ፖሊሶቹም አሉ ተራክፈዋል። ያስ ታሰራራነሱ ለሊት ሄዱ ያያቸው ሰው ማነው? ትንሳለ ይዛ ፖሊስ ታገለ ተራክፎ ሲመለሱ መኪና ባሮው ነው የተመለሰው። ወደ ወረዳው ሲመለስ ማነው? እነዛ አብረው ተደምረው አገሬው ጋር ነው የተነሱ። አገሬዎችማ እናውቃቸዋለን በየፋም ያየናቸው። ግን ፖሊስ ሲለበሱ ከበረኪያ ተጭነው ተደፍተዋል ለሊት።
ጥቃቱን የፈጸሙት በጋራ ነው ይያልከኝ ነው?
በጋራ ነው። እነዚህ ሰዎች ተብለዋል። ትናንትና እንደዚህ የመጡ ስብሰባ ተካሄዱ። ቀይ የማይመለከት ስብሰባ ነው የተባለ ተባረና ቀን ሁለት ይማም። የመንግስት አካል የሆነ ቀይ ሰው ሲደበለቃቸው ውስጥ ይበትን ሳት ገለል ትልናል እየተባል እኛም እኮ አልነቀንም እንጂ እንደዚህ ማንሆንም ነበረ። የሚገርምሽ ነገር
ጥቃቱ የተፈጸመው ስለታማ በሆኑ መሳሪያዎች ነው ወይስ በጦር መሳሪያ ጭምር ነው?
ስለታማ ላይ አሁን እንግዲህ ሬሳውን ካነሳነው ላይ ስናይ ስለታማ ሴቶች ላይ እና ህጻናት ላይ ያሳረፈው እንደው እንጂ ጉርማታ ወጣትና እንትን ላይ ምንም በስለታማ ያው ትንሽ እንትን ስላላቸው በመሳሪያ ነው የጠረሱ። ሴት የተባለሽም በእንትን ነው ያው በካራ በምናምን በስለታማ ነው።
አንተ አሁን አይተሃል በቦታው እና ምን ያህል ሰው የሞተ ሰው አንስተሃል? አንስቻለሁ እያልከኝ ነው።
የሚገርምሽ ነገር እኔ ቅድም እንዳለውኝ እዛው ላይ ቦታው ላይ ያለው ይታለ 60 ሰው ቆጥር ያለውኝ አሁን ግን አሁን ከኋላ ደግሞ የተከተሉ ልጆች 80 ሰው አደረሰ ሆኑ እኮ የሚገርም ነገር እያሉ አሁን ነገሩኝ። የሚገርምሽ ነገር እንጂ እኔን ራሱ ከሚገርምሽ ነገር እንዴት እንደወጣሁኝ ብነግርሽ መሬት ላይ በር ላይ ተኝቼ ሞተር ነበረኝ በሩ ላይ እንደዚህ ቤት አላስገባሁትም በር ላይ እንደቆመ ክብሪት እንደዚህ ጥሮ ሊያቃጥለው ሲል ባይነ እያየሁትማ እንዴት ብዬ ብዬ ልክ እሱን እንደመታሁት እግሩ ላይ ሶስት ናቸው መጡ በሩ ላይ ወደቁ። ቢማኑ ያው በየቦታው ስለተበታተኑ ሶስቶች መጠው ልክ ወድቀዋል። ከበሩ ከመስበር በፊት ሞተሩን አይተውት ሞተሩን ለማቃጠል ሲጠሩ መተሬን ላላስፈጠም ብዬ እንደመታሁት ደንግጠው እንደገና ትተውኝ መጡ። የሚገርምሽ ነው እንጂ ታርጄ ነበር።
በምን አመለጥ?
አሁን እኔ ያመለጥኩ ሰው መከላከያ ሲደርሱ የሚገርምሽ ነው እንጂ ፊት እንደፊቱ ቢቆይ ኖሮ አንድ ሰዓት ራሱ እና ሰረፈ ደጋ ኖሮ ዞን ያታርደን ነበር።
አሁን አካባቢው በምን ሁኔታ ላይ ያለ ነው?
አካባቢው እኔ አሁን ላይ ያለውን ያው በስልክ ጠይቄ ነገር እንደው እንጂ ወጥቻለሁኝ። ግን መከላከያ ብቻ ነው አሉ አሁን እዛ ያለ።
ሁለቱ አስተያየት ሰጪዎች የተገደለውን ሰላማዊ ሰው ቁጥር በአማካኝ 100 ያደረሱት ሲሆን የቤኒሻንጉል ጉሙዝ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ መለስ በየነም የሟቾች ቁጥር ከፍተኛ መሆኑን ተናግረዋል።
ወደ ዛሬ ንጋት 12 ሰዓት ተኩል አካባቢ ነው ንጹሃን ዜጎች ላይ ጸረ ሰላም ኃይሎቹ ገብተው እርምጃ የወሰዱት የሚል ነገር ነው። የጉዳት መጠኑ አንቺም እንዳልሽው ከፍተኛ እንደሆነ እዛ አካባቢ ላይ መረጃዎች ይደርሱናል። በቁጥር ምን ያህል ነው የሚለው ነገር ግን ያጣራን ነው። በቀጣይ አጣርተን መረጃ እንሰጣለን። የተፈጸመው ድርጊት ግን ዘግናኝና መሆን የሌለበት በየትኛውም ድርጊት ላይ መሆን መፈጸም ያልነበረበት ተግባር መሆኑን በእጅጉ በጣም ያሳዝን ነገር ነው። እንግዲህ መተከል ዞን ላይ የሚፈጠሩ ችግሮችን በየጊዜው ለመፍታት ሰፊ ጥረት እየተደረገ ነው። የትናንትናው ደግሞ በሚያሳፍር ሁኔታ ቀበሌው ላይ ገብተው ምንም አያውቁት ንጹሃን ዜጎች ላይ የተፈጸመው ድርጊት በእጅጉ የሚወገዝ እና ቀጣይ እንዲሆን ችግሩ እንደተፈጠረ ኢሚዲየትሊ የጸጥታ አካላትን መከላከያን ጨምሮ ፌዴራል ፖሊስን የክልሉ ጸጥታ አካላትን እዛ ደርሰው በርካቶች ላይም እርምጃ እየወሰዱ ነው ያሉ። አሁንም ቢሆን እነዚህ ናቲዎችን ላይ እርምጃ አጠናክረው እየቀጠሉ ያሉበት ሁኔታ አለ። ተጨማሪ ኃይልም በቦታው ተንቀሳቅሰው እርምጃዎችን እየወሰደ ነው ያለው እና በቀጣይም ያው ክልሉ መንግስት አሁን የጀመረውን የህግ ማስከበር ተግባር አጠናክሮ ነው የሚቀጥለው። በጣም ዘግናኝ እንደሆነ እኛም አዝነናል። በድርጊቱ
ያነጋገርኳቸው የአይን እማኞች እንደተናገሩት ጥቃቱን የፈጸሙት የልዩ ኃይል መለዮ የለበሱ ታጣቂዎች ናቸው ይላሉ። ሌላ አስተያየት ሰጪ ደግሞ የጉምዝ ፖሊሶችም ጭምር አሉበት፣ ከሌሊቱ 8 ሰዓት ጀምሮ ሲመላለስ የነበረው ፖሊስ የጫነ የፖሊስ መኪና ነው፣ የክልሉ አመራሮች እጅ አለበት ይላሉ።
ባለኝ መረጃ እዛ አካባቢ ላይ የተመደበ ጸረ ሽምቅም የለም፣ የክልሉ ጸረ ሽምቅ እዛ አካባቢ ላይ የለም። ምናልባት እነዚህ አሁን ሽፍቶቹ ራሱ በተለያየ መንገድ ይህን የሚሊተሪን ለብሶ እነሱን መስሎ ጥቃት ለመፈጸም በተለያዩ ቀበሌዎች ላይም በተለያዩ ወረዳዎች ላይም ያየ ነው ስለሆነ ይሄን ሸውዶ እዛ አካባቢ ጸጥታ ኃይል መስሎ ሊገቡ ይችላሉ። ከዚህ በፊትም በተለያየ መንገድ እጅ በፍንጅም ይዘን ያረጋገጥንበት ሁኔታ ስላለ በተለያዩ ውጊያዎች ላይ በተለያዩ እንትኖች ላይ ያው ቲፒኤልኤፍም እኮ ይሄን ልብስ አሳትሞ ሲሰጣቸው እንደነበረ ይታወቃል። ቀደም ሲል ይሄን ለብሶ ሸውዶ እየገቡ እንደሆነ ማህበረሰቡ ጥንቃቄ እንዲያደርግም በዚህ አጋጣሚ መልዕክት ማስተላለፍ ፈልጋለሁ። ነገር ግን ቅድም እንዳልሽው በአመራሩ ቅንብር አመራሩ ይሄን ችግር እየፈጠረ ከሆነ ለህዝብ የሚሸወር ነገር የለም። ነገ የህዝብ መድረኮችን ስናስኬድ በተጨባጭ እነዚህ አካላት እጃቸው አለ የሚለው ነገር ክልሉ መንግስት አረጋግጦ ህግን ከማስከበር ወደኋላ የሚልበት ምክንያት ይኖራል ብዬ ናቸው።
የሌሊቱን ጥቃት የፈጸሙት ጠቅላይ ሚኒስትር አብይ አህመድ ትናንትናውኑ መተከል ዞን ውስጥ ተገኝተው ከነዋሪዎቹ ጋር ውይይት ካደረጉ በኋላ ሲሆን በውይይቱ ላይ የነበሩት የቤኒሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳደር አቶ ጌታሁን አብዲሳ ህግ በማስከበሩ ስራ ውስጥ ከፌዴራል እስከ ክልል ድረስ ያለው አመራር መሳተፍ እንዳለበት አሳስበው ነበር።
በትልቅ አረፍነት መመራት እንዳለበት የሚል ስራ ነው እየተቀምጦ እንደዛ መደረግ አለበት። እንደዚህ ሲባል ከላይ ጀምሮ ከፌደራል ጀምሮ እስከ ክልል ከክልልም አልፎ እስከ ቀበሌ ድረስ ይህ ስራን ሁሉም በኃላፊነት መመራት እንዳለበት እንደ አንድ ዳይሬክሽን ነው ማሆን ያለበት። ይሄ
በትላንት ነው የሌሊቱ ጥቃት የደረሰው የሞት አደጋ ትክክለኛ ቁጥር ተጠርቶ እንደሚገለጽ የክልሉ መንግስት ቃል አቀባይ አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ትግራይ ክልል ውስጥ በተካሄደው ወታደራዊ ዘመቻና በቤንሻንጉል ጉሙዝ ውስጥ ባለው የጸጥታ ችግር ምክንያት ለተፈናቀሉ 250 ሺህ ዜጎች እስካሁን በቂ ድጋፍ አለመድረሱን የአማራ ብሔራዊ ክልላዊ መንግስት አስታውቋል። በሌላ በኩል በጦርነቱና በሌሎችም ጥቃቶች ለተፈናቀሉና አማራ ክልል ውስጥ ለሚገኙ ተጎጂዎች የአዲስ አበባ አስተዳደር የዕለት ደራሽ ድጋፍ ሰጥቷል። ይህንን ዘገባ ያጠናቀረችው አስቴር ምስጋናው ነች።
ከቤንሻንጉል ጉሙዝ ክልል መተከል ዞን ዳንጉሮ ወረዳ ተፈናቅለው በአዊ ብሔረሰብ አስተዳደር ዞን ውስጥ የሚገኙት ወይዘሮ የቴንሽ ገብረዮት ከልጆቻቸው ጋር መጠለያ ጣቢያ ውስጥ እንደሚገኙና በከፍተኛ ችግር ውስጥ እንዳሉ ይናገራሉ። ብሔረሰብ አስተዳደር ዞን 40 ሺህ የሚጠጉ ተፈናቃዮች ይገኛሉ። ከነዚህ ውስጥ 4 ሺህ የሚጠጉት መጠለያ ጣቢያ ውስጥ እንደሚገኙና በቂ ድጋፍ እየተደረገ እንዳልሆነ የጓንጓ ወረዳ አደጋ መከላከልና ምግብ ዋስትና ልዩ ድጋፍ የሚሹ አካባቢዎች ጽፈት ቤት ኃላፊ አቶ ደረባው በላይ ይናገራሉ።
40 ሺህ ደርሷል። ዛሬ ታሳት ተወሰነ ነው እንጂ የሚጎለው ወደ 40 ሺህ የተጠጋ ነው።
እና የት ነው ያሉት እነዚህ መጠለያ ጣቢያ ውስጥ ናቸው?
በስደት ነው ጣቢያ ውስጥ ከአራት ሺህ ያላነሰ ሰው አለ። በአሁኑ ሰዓት የተሟላ ድጋፍ የሚቀረብ አይደለም። በዛ በኩል በየዘመድ አዝማድ ነው አብዛኛው ያለ ተፈናቃዩ። እዚህ መጠለያ ላይ ያሉት ያው ዘመድ አዝማድ የሌላቸውና የሚጠጉበት ተከራይተው መኖር ማይችሉትን ነው ካምፕ ውስጥ ያስገባ ናቸው። ወደ 750 ኩንታል ያህል አሰራጭናል። በየወረዳው በቀበሌዎች በሚቀርባቸው የቀበሌ ማዕከላት ስርጭቱን እያካሄድን ነው ያለን። አሁንም ግን አልጨረስንም፣ እያሰራጨ ነው።
የክልሉ አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ኮሚሽን የህዝብ ግንኙነት ኃላፊ አቶ እያሱ መስፍን በጦርነት ምክንያት የተፈናቀሉ ያሉትን ጨምሮ በክልሉ ከ250,000 በላይ ተፈናቃዮች በቂ ምግብ እያገኙ አይደለም ብለዋል። ምክንያቱንም አብራርተዋል።
በህግ ማስከበሩ በአጎራባች በወልቃይት እና ወልቃይት ዙሪያ ባሉ አካባቢዎች የተፈናቀሉ ወገኖች ናቸው። እነዚህ ወገኖች የዕለት ድጋፍ የሚፈልጉ ናቸው እና ፈጣንና ተደራሽ የሆነ ድጋፍ ያስፈልጋቸዋል። ይህን መሰረት ያደረገ ስራ ሊሰራ ይገባል ነው የምንለው። በአሁኑ ሰዓት በክልላችን ከ250,000 በላይ ተፈናቃዮች ይገኛሉ ማለት ነው። ለማህበረሰቡ ለማድረስ በሚደረግበት ጥረት ውስጥ የተለያዩ ችግሮች አሉ። አንደኛ ከፌዴራል አደጋ ስጋት የሚላኩ እህሎች የመዘግየት ሁኔታ ይታያል። ይሄ መሰረታዊ ችግር እንደሆነ አይተናልና የፌዴራል አደጋ ስጋት ስራ አመራርም እህሉን ፈጣንና ተደራሽ በሆነ አግባብ መላክ መቻል አለበት። እስካሁን እያደረገልን ያለ አበረታች ነገር ነው። ነገር ግን አሁን የመዘግየት ነገር ታይቷልና ይህን ለመቅረፍ የሁላችንም ርብርብ ያስፈልጋል።
የፌዴራል አደጋ ስጋት ስራ አመራር ኮሚሽን በቀረበው ቅሬታ ላይ መልስ እንዲሰጥ ለዛሬ ያደረግነው ጥረት አልተሳካም። በተያያዘ ዜና የአዲስ አበባ ከተማ አስተዳደር ለተፈናቀሉ የአማራ ክልል ዜጎች 3000 ኩንታል የምግብ እህል ድጋፍ አድርጓል። ድጋፉን የተረከቡት የአማራ ክልል ምክትል ርዕሰ መስተዳደር ዶክተር ፋንታ ማንደፍሮ አስተዳደሩ በቀሪ ድጋፎችም ከጎናቸው እንዲቆም ጥሪ አቅርበዋል።
ለኢትዮጵያዊነት ታላቅ ተምሳሌት ለሆነው የአዲስ አበባ ህዝብና ለአዲስ አበባ ከተማ አስተዳደር በክልሉ ህዝብና መንግስት ስም ከፍ ያለ ምስጋና እናቀርባለን። ድጋፍ በወቅቱ ሲደርስ ነው ትርጉም የሚኖረው። የዘገየ ድጋፍ አንዳንዴ ለዜጎቻችን ዘግይተን ስንደርስ ከድጋፍ በማይቆጠርበት ሰዓት ይሆናልና ይሄኛው ግን እጅግ በሚፈልጉበት ሰዓት እጅግ መደገፍ ባለባቸው ሰዓት ነው የደረሰና የክልሉ መንግስት ወደፊትም ለሌሎችም አካላት ለሌሎችም ክልሎች በጦርነቱ ምክንያት ከቤታቸው ተፈናቅለው ተሰደው ላሉ እጅግ አስከፊ በሆነ ሁኔታ ቤተሰቦቻችን ላጡ የማይካድራ ሰማዕታት እንዲደርሱ አሁንም ቢሆን ድጋፉ ጀመረ እንጂ አላለቀምና ቀጣይ እንድታደርጉ በክልሉ መንግስትና ህዝብ ስም ጥሪያችንን እናስተላልፋለን።
የአዲስ አበባ ከተማ አስተዳደር የአደጋ ስጋት ስራ አመራር ኮሚሽነር ሰለሞን ፍስሐ እንደገለጹት በሰሜኑ የሀገሪቱ ክፍል ጉዳት ለደረሰባቸውና ለተፈናቀሉ ዜጎች መልሶ ለማቋቋም ድጋፎች ተደርገዋል ብለዋል።
በአጠቃላይ ወደ 3000 ኩንታል እህል ነው ዘን የመጣ ነው። በተለይ የከተማችን አስተዳደር ምክትል ከንቲባ ክብርት ወይዘሮ አዳነች አቤቤ ለጉዳዩ በጣም ከፍተኛ ትኩረት በመስጠት በከተማችን ካሉ ባለሀብቶች እና የማህበረሰብ ክፍሎች እንደዚሁም ከከተማ አስተዳደሩ በጀት በተቀነሰ የተገዛ ሀብት ነው። ይሄ ዛሬ የመጀመሪያው ነው እንጂ በአንድ ጊዜ የሚጠናቀቅ ድጋፍ አይደለም። እሳቸው ለተለያዩ ለአማራ ክልል ብቻ ሳይሆን ለተለያዩ ሀገራችን ክልል ለተመሳሳይ ጉዳት ለደረሰባቸው ድጋፍ ለሚያደርጋቸው አካላት ክልሎችም ጭምር ነው ድጋፉ የተሰባሰበው። ዛሬኛ ይዘን የመጣ ነው የ3000 ኩንታል ይሁን እንጂ ለአፋርም ለሌሎችም አካባቢዎች ላይ የራሳችንን አስተዋጽኦ ለማድረግ የተሰራ ስራ መሆኑን በዚያ አጋጣሚ መግለጽ ነው የምወደው። በረው የአማራ ልዩ ኃይልና ሚሊሻ እኛም ከጎንህ ነን። ያደረከውን ድጋፍ የነበረውን ጦርነት ያደረከውን ነገር በሙሉ ከልባችን የሚወጣ አይደለም እንደግፋለን። ህግ ለማስከበር ላይ የተከፈለው መስዋዕትነት ጭምር እንደ መስዋዕትነት የምንቀበለው ነው ብሎ ለማለት ነው ነገር ለማስከመር ስለተፈለገ የተደረገ ድጋፍ ነው ማለት ነው።
ከሁለት አመት ወዲህ በተለያዩ ክልሎች የሚኖሩ የአማራ ብሔር ተወላጆች ማንነትን መሰረት ባደረገ ጥቃት ከቤት ንብረታቸው እየተፈናቀሉ ወደ አማራ ክልል እንደሚገቡ ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ባለፉት 30 አመታት በኢትዮጵያ የሴቶችን የፖለቲካ ተሳትፎ በማስፋት በኩል የተሻለ ስራ ቢከናወንም መብቶቻቸውን በተሟላ መልኩ የሚያረጋግጡ ስራዎች ግን ገና ብዙ የሚቀራቸው መሆናቸው ተነገረ። ሴቶች ተሰሚነትና ወሳኝነት እንዲኖራቸው የተለያዩ የህብረተሰብ ክፍሎችና የተደራጁ አካላት ኃላፊነት እንዳለባቸው አንድ የኢትዮጵያ ሰብአዊ መብቶች ከፍተኛ አማካሪ አሳሰቡ። መልስካቸው አመሃ ዝርዝር አለው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ሴቶች በምርጫ ላይ የተሻለ ተሳትፎ እንዲኖራቸው የሚረዳ አውደ ጥናት ዛሬ ጀምሯል። በዚህ ለመጪዎቹ 3 ቀናት በሚቀጥለው አውደ ጥናት መክፈቻ ላይ በኮሚሽኑ የሴቶችና ህፃናት መብቶች ጉዳይ ከፍተኛ አማካሪ ዜና የታደሰ የኢትዮጵያ ሰብአዊ መብቶች ኮሚሽን በሴቶች የፖለቲካ መብቶች ላይ ልዩ ትኩረት በማድረግ ፕሮጀክት ነርፎ ይህን አውደ ጥናት እንዳዘጋጀ ተናግረዋል። ይህ አውደ ጥናትም ሴቶች በመጪው ምርጫ በመራጭነትም ሆነ በተመራጭነት እንዲሁም በምርጫ ሂደቶች የተሻለ ተሳትፎ እንዲኖራቸው የሚያግዝ አንድ መርሃ ግብር እንደሆነ ተቆመዋል። ዜና የታደሰ በመከተልም ኢትዮጵያ የሴቶችን መብቶች ተግባራዊ በማድረግ ረገድ ባለፉት አመታት ተከናውነዋል ያሏቸውን ተግባራትና ውጤቱን በተመለከተ ይህን ብለው ነበር።
በሀገራችን ባለፉት 3 አስርት አመታት የሴቶችን የፖለቲካ ተሳትፎ ለማሳደግ የሚረዱ የህግና የፖሊሲ ማዕቀፎች እንዲኖሩ ተደርገዋል። ከሴቶች ፖሊሲ አንስቶ በቅርቡ የምርጫ ቦርድ ምርጫው ለስራ ተጾታ ምላሽ ሰጪ እንዲሆን ለማድረግ እንደሚሰራ ካስታወቀበት የስትራቴጂክ እቅድ ድረስ በርካታ ሰነዶችን ማንሳት እንችላለን። በዓለም አቀፍ ደረጃም በሴቶች ላይ የሚፈጸሙ አድሎችን ለማስወገድ የተደረገው ዓለም አቀፍ ስምምነትን፣ የቤጂንግ ፕላትፎርም ፎር አክሽንን፣ እንደዚሁም ደግሞ የ2063 አጀንዳን ማንሳት እንችላለን። ከፖሊሲና ከብሔራዊ እቅዶች ባሻገርም የማይካድ የሴቶች ተሳትፎ እንደነበረ ግልጽ ነው። በቅርቡም በሚኒስትሮች ምክር ቤት የሴቶች ቁጥር በከፍተኛ ሁኔታ ማደጉ ትልቅ ስኬት መሆኑ በሁሉም የታመነ ነው። ሆኖም ግን በዝቅተኛ ውሳኔ ሰጭነት ቦታዎች ላይ ሴቶች ያላቸው ተሳትፎ ባሉበትም ቦታ ደግሞ ትርጉም ያለው ውጤታማ ስራ የመስራታቸው ጉዳይ አሁንም ዝቅተኛ መሆኑ፣ እንደዚሁም ደግሞ የሴቶችን ጥያቄዎች በተሟላ መልክ ማራመድ መቻላቸው ጥያቄ ውስጥ የሚገኙ ጉዳዮች ናቸው።
እንደ ዜና የታደሰ ከሆነ በኢትዮጵያ የምርጫ ሂደት የሴቶች ተሳትፎ በየጊዜው እያደገ መጥቷል። ይሁንና ይህ ተሳትፎ በየዕለቱ ሴቷን ከሚያጋጥማት የተለዩና ጾታዊ የሆኑ ማኅበራዊ አድሎችና ጥቃቶችን የሚያስወግድ ትርጉም ያለው ተሳትፎ አይደለም። በማወቅም ሆነ ባለማወቅ በሴቶች ላይ የሚደርሰው መገፋትና በደል ከዚህ የጠለቀ ትርጉም ያለው ነው ይላሉ ዜናዬ።
ስለ ሀገራችን ምርጫ ስናነሳም በምርጫ ሂደት ውስጥ የሴቶች ተሳትፎ ከጊዜ ወደ ጊዜ እየጨመረ መምጣቱን ብናይም እድገቱ ግን ዘገምተኛ መሆኑን ለማየት እንችላለን። ለዚህ የተለያዩ ምክንያቶችን መጥቀስ የሚቻል ሲሆን ፍረጃ ወይንም ስቴሪዮታይፕ በምንለው በእኩልነት አለመታየት፣ በማህበረሰብ የሚሰጣቸው ቦታ ዝቅተኛ መሆን፣ የኢኮኖሚ አቅማቸው ዝቅተኛ መሆን ወዘተ ሴቶችን በፖለቲካና በምርጫ እንዳይሳተፉ ከሚያግዷቸው ችግሮች ውስጥ የተወሰኑት መሆናቸውን ማስተዋወስ ይገባናል። ከዚህም በተጨማሪ በመርጫ ሂደት የሚፈጸም ጾታዊ ጥቃት ሴቶችን ወደ ኋላ ከሚጎትቱ ነገሮች አንዱ ነው። ጾታዊ ጥቃት በተለያየ መንገድ ማህበራዊ ሚዲያን ጨምሮ የሚፈጸም ችግር እንደሆነ እናያለን። ስለሆነም እነዚህን ችግሮች መነሻ ያደረጉ ስትራቴጂዎችን ነድፎ መንቀሳቀስ እጅግ ወሳኝነት አለው። ሴቶች ከቁጥር ባለፈ ትርጉም ባለው ሁኔታ ተሰሚነት እንዲኖራቸው፣ ወሳኝነት እንዲኖራቸው በበቂ ሁኔታ ተወክለዋል ማለት እንዲቻል በርካታ ስራዎች ይጠበቁብናል ከሁላችንም።
ዛሬ በተጀመረውና ለመጪዎቹ 3 ቀናት በሚቀጥለው በዚህ አውደ ጥናት የኢትዮጵያ ሰብአዊ መብቶች ኮሚሽን ሊያደርግ የሚፈልገው ምን እንደሆነም የኮሚሽኑ ከፍተኛ ማካሪ ይህን ብለዋል።
እንግዲህ አንዱ ዘዴ የፖለቲካ ምርጫዎችን ትርጉም ባለው ደረጃ እንዲሳተፉና እንዲወከሉ ማድረግ ነው። በተጠቀሱት ችግሮች ዙሪያ ግንዛቤ መፍጠር፣ ችግሩን በሚገባ ለመረዳትና ለባለድርሻ አካላት ውጤታማ ስራ እንዲሰሩ ማድረግ መንገድ ለመክፈት ያስችለናል። የግንዛቤ መስፋፋት ሴቶችም መሰናክል የሚሆኑባቸውን ሂደቶች ለመለየትና የየራሳቸውን መፍትሄ ለመፈለግ የሚያግዛቸው ነው። ህግና ፖሊሲ የማውጣትና ያፈጻጸም ኃላፊነት ያለባቸው አካላትም አንድም ከግንዛቤ ማጣት አንድም ከአመለካከት ችግር የተነሳ ለሴቶች ተሳትፎ ምቹ ሁኔታዎችን ከመፍጠር አኳያ ያሉባቸውን ችግሮች ለመቅረፍ ያስችሏቸዋል ብለን እናምናለን።
ከሲቪል ማህበራት ጀምሮ የተለያዩ የተደራጁ አካላት በምርጫ ዙሪያ የሴቶችን ተሳትፎ ለማስፋት ብቻ ሳይሆን የበለጠ ትርጉም እንዲኖረው ለማድረግ ምን አይነት የግንዛቤ መሰረት ሊኖራቸው እንደሚገባም ዜና የታደሰ አመላክተዋል።
ስለሆነም በእነዚህ ስትራቴጂዎች ላይ ኮሚሽናችን አትኩሮ መስራቱ በሴቶችን ምርጫ ተሳትፎ ላይ ለውጥ ለማምጣት ይረዳል የሚል ከፍተኛ እምነት አለው። የግንዛቤ ማስፋፋትና የግፊት ተግባራት ውጤታማ መሆን እንዲችሉ የግንዛቤ ጥረት ያሉባቸውን የህግ፣ የፖሊሲ፣ የአሰራር ክፍሎችን ሴቶች በፖለቲካና በምርጫ ሂደት ያነሰ ተሳትፎ እንዲኖራቸው ያደረጉ ምክንያቶችን፣ የሴቶች ያነሰ ተሳትፎ ጎጂነቱ ምን ላይ እንደሆነ፣ ምን እንደቀረብን የመሳሰሉትን ነገሮች ለይቶ ማወቅ እጅግ አስፈላጊ ነው። በተለይም በሴቶች መዋቅሮች፣ በሴቶች ማህበራት፣ በሲቪል ማህበራት፣ በፖለቲካ ፓርቲዎች ወዘተ የሚሰሩ የግፊትና የግንዛቤ ስራዎች እንዲህ አይነቶቹን ነገሮች ለይተው ያወቁና በአክቹዋሊ ባሉ ችግሮች ላይ የተመሰረቱ ሲሆኑ ውጤታማ ለመሆን ይችላሉ።
ይህን አውደ ጥናት የኢትዮጵያ ሰብአዊ መብቶች ኮሚሽን ያዘጋጀው ከተባበሩት መንግስታት ድርጅት የሴቶች ጉዳይ ወይንም ዩኤን ዊመን ጋር በመተባበር ብሪጅ በተባለ ዓለም አቀፍ ድርጅት አማካኝነት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የኦሮሞ ነጻነት ግንባር የድርጅቱን ልሳን ጋዜጠኞችና የኦነግ አመራሮች በመንግስት ታፍነው ተወስደዋል ሲል አመለከተ። ታህሳስ 1 2013 ዓመተ ምህረት ማለዳ ላይ በተለያዩ የሐላፊነት እርከን ላይ የሚገኙ 8 አመራሮችና 2 ጋዜጠኞች በመንግስት የጸጥታ ኃይሎች ተወስደው መታሰራቸውንም ፓርቲው አስታውቋል። ኦነግ ብልጽግና ፓርቲ ላይ ያቀረበው አቤቱታ ላይ ብልጽግና ፓርቲ ያስተባበለ ሲሆን የሰማጥፋት ድርጊት ነው ሲልም ወቅሷል። ፀሐይ ዳምጠው ተጨማሪ አላት። የማዕከላዊ ኮሚቴ አባላት 2 ጋዜጠኞችና በየደረጃ ያሉ አመራሮች ባለፈው እሁድ ከመኖሪያ ቤታቸው በመንግስት ጸጥታ ኃይሎች መወሰዳቸውን የኦሮሞ ነጻነት ግንባር ኦነግ አስታውቋል። የኦነግ የህዝብ ግንኙነት ኃላፊ የሆኑት አቶ በቴ ኡርጌሳ ለአሜሪካ ድምጽ እንደገለጹት እስካሁን በርካታ ቁጥር ያላቸው የፓርቲው አባላትና አመራሮች እስር ላይ ይገኛሉ። የባለፈው እስራትም የዚሁ አካል ነው ሲሉ አብራርቷል።
ፍርድ ቤትም ማዘዣ አልነበራቸውም። በእኛ እምነት እስራቱ ፖለቲካዊ ነው፣ በፓርቲያችን ላይ የሚደረግ ዘርፈ ብዙ ዘመቻ አለ፣ የዛው አካል ነው ብለን እናምናለን። በሌላ መልኩ በመላ ኦሮሚያ ከ10,000 በላይ አባሎቻችን በአሁኑ ሰዓት እስር ቤት አሉ። ከመቶ በላይ የሚሆኑ ጽህፈት ቤቶቻችን በመንግስት ቀጥታ ትእዛዝና ተጣጣፊነት በመንግስት ቀጥታ ኃይሎች ታሽገዋል፣ ታስረዋል፣ ተዘርፈዋል። በሌላ መልኩ ደግሞ መካከለኛ አመራር የምንላቸው በተለያየ ኃላፊነት ደረጃ ከወረዳ እስከ ዞን የሚሰሩ ወደ 145 የሚሆኑ አባላት ለምርጫ ቦርድ ያሳወቅ ነው ብቻ ታስረዋል። ለምርጫም ዝግጁ ላይ የነበሩት የድርጅት የተለያየ እርከን ኃላፊነት ያላቸው ወደ 1,000 የሚሆኑ አባላት እንደዚሁ ምስል ላይ ናቸው ያሉት እና የዚህ ስርዓት አንዱ አካል አድርገን ነው የምንቆጥረው። ትላንትና ሆነ
ኦነግ የፓርቲው አመራሮችና አባላት በብልጽግና ፓርቲ ትዕዛዝ ነው የታሰሩ በማለት ባቀረበው አቤቱታ ላይ በብልጽግና ፓርቲ የሲቪክ ማህበራትና የፖለቲካ ፓርቲ ጉዳይ ኃላፊ ዶክተር አለሙ ስሜ ምላሽ ሰጥቷል።
እኛ ፓርቲ አንድ የፖለቲካ ፓርቲ ነው። ሰው የማሰር የመልቀቅ ስልጣን የለው። ስለዚህ ከዚህ አንጻር በእኛ ላይ የሚቀርበው የብልጽግና ፓርቲ ሰው አሰረ ብል ሊያደርገ ክስ ያው ስም የማጥፋት ክስ ነው። ፓርቲያችን እንደዚህ ውስጥ አይገባም፣ ስልጣንም የለው፣ ማድረግም አይችልም፣ ሰው ማሰርም አይችልም። ብልጽግና ፓርቲን በተመለከተ የፖለቲካ ፓርቲዎች እና ሲቪክ ተቋማት ጉዳይ እኔን ነው የሚመለከተው። የእኔ ኃላፊነት ፓርቲዎች ጋር በጋራ የምንሰራውን ስራ እንደ ብሔራዊ መግባባት እንደ በጋራ ሀገር የመገንባት በእነዚህ ጉዳይ ላይ አብረን መወያየት መስራት እንጂ አንዳችን በአንዳችን ላይ እንደ ፓርቲ አንዳችን በአንዳችን ላይ አለቃ አይደለንም። አንዳችን አንዳችንን ማሰር አንችልም። አመራርና አባላት ህግ ጥሰው ወይ ደግሞ በህግ የሚያስጠይቃቸው ተግባራትን ፈጽመው ለህግ በቀረቡ ቁጥር የእኛን ፓርቲ ስም መንካት በጣም አግባብነት የሌለውና ይሄ ዝም ብሎ የስም ማጥፋት ነው ብዬ ነው የምወስደው።
አቶ በታ አክለው ምርጫ ቦርዱ ስለ ፓርቲው ውሳኔ ባስተላለፈው ማግስት የድርጅቱን አመራሮች ማሰር የመንግስት ጣልቃ ገብነትን ያመላክታል ብለዋል።
ምናልባትም በምርጫ ቦርድም የተወሰነ ውሳኔ በዛን ውሳኔ ደስተኛ ያልሆኑት አካላት አብዛኛው የሆነ አመራር የማዕከላዊ ኮሚቴ ስራ አስፈጻሚ አባላት እስር ቤት አሉ። አሁንም ደግሞ የቀሩትን በመጨመርና ድርጅቱ ወደፊት በተቀመጠው አቅጣጫ መሰረት ጠቅላላ ጉባኤን አድርጎ ራሱን አድሶ የሚሄድበትን መንገድ ያልፈለጉ ከወዲሁ ድርጅቱን ማዳሰምና ድርጅቱን ከአፍሪካ ቀንድ ማስወገድ አለብን ብል አቋም የያዙ የብልጽግና አመራሮች እየወሰዱ ያሉት ቀጣይ እርምጃ አድርገን ነው የምናስበው።
ኦነግ የድርጅቱ ስራ አስፈጻሚ ኮሚቴና ማዕከላዊ ኮሚቴ አባላት ለወራት እስር ላይ ይገኛሉ። ይህም የሆነው የብልጽግና ጣልቃ ገብነት ነው ያለው ላይ ዶክተር አለሙ ስሜ ከብልጽግና ፓርቲ ተከታዩም ብለዋል።
በእኛ እምነት እዚህ ሀገር ፍርድ ቤት ነጻ ነው። የፍትህ አካላት ነጻነታቸውን ጠብቀው የፍትህ ስርዓቱን የሚሰሩት በምንም አይነት መልኩ እኛ ደግሞ እንደ ፓርቲ የህግ ልዕልናን ለማስከበር የምንታገል ነው። የህግ የበላይነት፣ የህግ አስከባሪ ተቋማት በነጻነት ህግና ስርዓትን ብቻ ማዕከል አድርገው ስራቸውን እንዲሰሩ የምንፈልግ ፓርቲ ነን። ከዚህ አንጻር የሚመጣው ክስ በተጨባጭ ኤከሌ ፍርድ ቤት ለቆት ኤከሌ እጁን አስረዘመ የሚል ተጨባጭ ነገር ማቅረብ አይችሉም። የህግ ስርዓቱ የራሱ የህግ እንትን አለው። እኔ ይህን ጉዳይ በተደጋጋሚ አጠቃላይ በሀገሪቷ ውስጥ የሚንቀሳቀሱ ፓርቲዎች በምናደርገው ምክክር አንዳንድ ፓርቲዎች ይህን ክስ ያቀርባሉ። በተደጋጋሚ ሲቀርብ በተለይ በኦሮሚያ ክልልና በደቡብ ብሔር ብሔረሰቦች ክልል እንደዚህ አይነት ክሶች ሲቀርቡ መንግስት አቅጣጫ አስቀምጦ ነበር። በዛው በጋራ ምክክር መድረካችን ላይ የደቡብንም በጋራ እንድናይ የኦሮሚያው ሲታይ እኔ አጋጣሚ ከኦሮሚያ አመራሮች እና ኦሮሚያ ውስጥ ከሚንቀሳቀሱ በተለይ የኦሮሞ ፓርቲዎች ጋር ከፍተኛ አመራሮች የኦሮሚያ ክልላዊ መንግስት ፕሬዚዳንት ክቡር አቶ ሽመልስ አብዲሳን ጨምሮ የክልሉ አቃቢ ህግ ባለበት ይህን ጉዳይ አይተን ነበር። በዛ መድረክ ላይ አንድም ጉዳይ ኤከሌ የሚባል ህግ ለቆት ህግ ከተጠያቂነት ነጻ ወጥቶ ያለ አግባብ እንዲሆነ የሚል አንድም ነገር በተጨባጭ መቅረብ አልቻለም። ዝም ብሎ ጅምራ ክስ ነው። በራሳቸው ችግር የእኛም ፓርቲ መክሰስ አስፈላጊ አይደለም።
የኦሮሞ ነጻነት ግንባር ኦነግ ብልጽግና ፓርቲ ተፎካካሪ እንዳልሆን ድርጅቴን ለማዳከም እየሰራ ነው ሲል ገልጿል። ብልጽግና ፓርቲ በበኩሉ እየተካሄደ ያለው የስም ማጥፋት ውንጀላ ነው ሲል ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይ ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በአማራ ክልል በባህር ዳር ከተማ የሰማዕታት ሐውልት ተብሎ በሚጠራው ግቢ ውስጥ የክልሉን ሕዝብ የማይወክልና ማንነቱን የማይገልጽ ነው ተብሎ የታመነበት ሐውልት በአማራ ክልል ከፍተኛ አመራር እንዲወገድ በመወሰኑ ባለፈው ቅዳሜ ማስወገዱን የክልሉ ብልጽግና ፓርቲ ገልጿል። ሌሎችንም ስያሜዎችና ምልክቶችን የመቀየር እንቅስቃሴ መጀመሩን የባህር ዳር ከተማ አስተዳደር አስታውቋል። አስቴር ምስጋናው አጠር ያለ ዘገባ ይዛለች።
የአማራ ክልል ብልጽግና ፓርቲ በለውጡ ለህዝብ ከገባቸው ቃሎች መካከል የተሳሳቱ ታሪኮችንና ትርክቶችን ማረም የሚል ይገኝበታል። በዚህም መሰረት በዚህ ሳምንት በአማራ ክልል በባህር ዳር ከተማ የክልሉን ህዝብ የማይወክልና የማይገልጽ ነው ተብሎ የታመነበትን ስያሜዎችንና ምልክቶችን የመቀየር እንቅስቃሴ መጀመሩን የክልሉ ብልጽግና ፓርቲ የሰው ኃይል ፋይናንስ ዘርፍ ኃላፊ አቶ ጌትነት አይቸው ገልጸዋል።
የተቀመጠው እዚያ ላይ ከ1973 ከ1983 ያለን ኤቨንት ብቻ የሚያሳይ ነው። ስለዚህ ይሄ ለምን ይሆናል? ወደኋላም የአማራ ህዝብ ታሪክ አለው፣ ወደፊትም ታሪክ አለው። ስለዚህ የተሟላ ይሆን የሚል አንድ መነሻ ሀሳብ ነው። ሁለተኛ ህብረተሰቡ የማይፈልጋቸው ያልሆነ መልእክት የሚያስተላልፉ ፊዚካል የምታያቸው አሉ። ይሄ ይስተካከል ነው። ሶስተኛ እንደምታውቂው አካባቢው በጣም ስትራቴጂክ የሆነ ቦታ ነው። 21 ሄክታር ነው አጠቃላይ ስፋቱ የሰማታ ተባልት። ስለዚህ ይሄ ለከተማው ለክልላችን ማንኛውም ለሚመጣ አካል የተሟላ አገልግሎትም እይታም እንዲኖረው ለምን ቻል ባለ መንገድ ባላብቱም ሞሩም ሌላው ማካን ተሳትፎበት አገልግሎት አይሰጥም የሚል ሶስት ምክንያቶችን ይዘን ለማስተካከል ጥረት እየተደረገ ነው ያለው። አሁን ሰሞኑን የተነሱትን በተመለከተ የአማራን ባህል ስነ ልቦና አያመላክትም፣ የማዘን የመሰከዝ ለወደፊት ተስፋ የማያመላክት አንገቱን የደፋ አንድ ሐውልት አለ። እሱ ነው እሱ በጣም ብዙ ህብረተሰቡ ኮሜንት ያደርገዋል። ከበፊት ጀምሮ ማንኛውም አካል ያነሷል፣ ግን ጊዜ ወስዶ ያልተስተካከለ ነው። ለጊዜው በጣም ትንሽ የሆኑትን ፊዚካሊ የሚታዩትን ብዙ ሰው ኮሜንት ያደረጋቸውን ነው። ከዘለቄታነት አኳያ አጭር ጊዜና ከረዥም ጊዜ አኳያ ሰፊ አካል ተሳትፎበት ትልቅ የሙዚየም የታሪክ ማዕከል እንዲሆን ነው ታስቦ እየተሰራ ያለ።
የአማራ ህዝቦች ሰማዕታት መታሰቢያ ሐውልት የሚለውን ስያሜንም ጨምሮ ለውጥ ለማድረግ ጥናት እየተደረገ ነው ብለዋል።
የተሟላ ጥናት ከባህር ዳር ዩኒቨርሲቲ ጋር ተጀምሯል። የሚካተቱ በጣም ብዙ ነገሮች አሉ። ወደኋላ ወደፊት ይህን ሁሉ ታሳቢ ያደረገ ይወጣለታል። ለጊዜው እንደ አማራጭ የያዝ ነው። ምናልባት ወደፊት የሚደረጉ እንትኖች እንደተጠበቀ ሆኖ የአማራ ክልል ህዝብ ዝክረ ታሪክ ማዕከል የሚለው ብዙ ሳውንድ እያገኘ ነው ያለው።
ታሪክን ይገልጻሉ ተብለው የሚቆሙ ሐውልቶች የስርዓት ለውጥ በመጣ ቁጥር የመቀየርን ተገቢነት ምን ያህል ያምኑበታል ተብለው ለተጠየቁት ጥያቄ አቶ ጌትነት እንዲህ ብለዋል።
ትክክለኛው ታሪክ ህብረተሰቡ የሚያውቀው ይቀመጥበት ነው። እንደዚህ የሆነ ሴት ትውልድ በመጣ ቁጥር እውነተኛ ታሪክ ከተቀመጠ እየተንከባከበው እየጠበቀው ነው ሊሄድ የሚችለው። የአማራን ታሪክ የአማራን ማንነት እና ትክክለኛው ኢቨንት ታይቶ ይቀመጥ። ይሄ ሲሆን ማንም በሚመጣበት ጊዜ እየተቀባበለው ይሄዳል እንጂ ሊነካካው፣ ሊያፈርሰው፣ ሊቀንሰው አይችልም የሚል ነው የኛ አመለካከት።
የባህር ዳር ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ዘመነ ዘውዱም በባህር ዳር ከተማ የተለያዩ ስያሜዎች እየተቀየሩ መሆናቸውንም ገልጸዋል።
ዳር 11 የሚባለው የነበረ ክፍለ ከተማ አጤ ቴዎድሮስ ተብሏል። ግንቦት 20 የሚባለው ክፍለ ከተማ ወደ ዳግማዊ ምኒልክ ተቀይሯል። መናፈሻዎች ምናምን አሁን ዳር 11 መናፈሻ የመንግስት መታሰቢያ ፓርክ የሚባል ነበር። ለምሳሌ አሁን ዘፋይ ማዶ ስያሜ አልተሰጠው። ኖርማል ያው በሰፈሩ ስም ነው የሚጠራው።
የባህር ዳር ግንቦት 20 ኤርፖርት ተብሎ ይጠራ የነበረው የባህር ዳር አውሮፕላን ማረፊያ የባህር ዳር ደጃዝማች በላይ ዘለቀ ኤርፖርት ተብሎ እንዲጠራ የባህር ዳር ከተማ አስተዳደር ከንቲባ ጽህፈት ቤት ኮሚቴ ባለፈው ሳምንት መወሰኑ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለን። ወደ ሁለተኛው አጋማሽ ከመሸጋገራችን በፊት ዜና እረፍት። ጋዜጠኛ አርቲስትና በኦሮምኛ ቋንቋ እድገት ውስጥ የጎላ አስተዋጽኦ እንዳበረከቱ የሚነገርላቸው ኢብራሂም ሐጂ ባለፈው ሌሊት አርፈዋል። ኢብራሂም ሐጂ አሊ ካለፈው ክረምት ጀምሮ ባጋጠማቸው የጤና እክል ሳቢያ የሕክምና ክትትል ሲደረግላቸው እንደነበር ታውቋል። የአንጋፋው ጋዜጠኛና አርቲስት ኢብራሂም አስክሬን የቀብር ስነ ስርዓት ዛሬ ከረፋዱ 9 ሰዓት ላይ ቤተሰቦቻቸው፣ የሥራ ባልደረቦቻቸውና የሙያ አጋሮቻቸው እንዲሁም አድናቂዎቻቸው በተገኙ በት ተፈጽሟል። ፀሐይ ዳምጠው ተጨማሪ አላት።
ጋዜጠኛ አርቲስትና የቋንቋ ተመራማሪው በሙዚቃ ህይወታቸው በርካታ የአፋን ኦሮሞ ነጠላ ዜማዎችን ያበረከቱ ሲሆን አራት አይነት የሙዚቃ መሳሪያዎችን መጫወት ይችሉ ነበር። Thank you.
ኢብራሂም ሀጂ አሊ ሙዚቃን የጀመሩት ተወልዶ ባደጉበት በድሬዳዋ ከተማ ሲሆን በ1967 የአፍራንቀሎ ባንድ ሁለተኛው ትውልድ በመባል በሚጠራው ከአዱ ብራ ባንድ መስራቾች አንደኛው መስራች ነበሩ ሲሉ አብሮ አደግና የሙያ አጋራቸው መሐመድ ቆቤ ለአሜሪካ ድምጽ ገልጿል።
አርቲስትና ጋዜጠኛ ኢብራሂም ሀጂ አሊ በድሬዳዋ በ1944 ዓመተ ምህረት የተወለደ ድሬዳዋ የጥበብ የስፖርት ሀገር ሆና እንድትደምቅ ካደረጉ አንጋፋ ልጆቹ አንዱ ነው። የመጀመሪያውን የኦሮሞ ዘመናዊ ባንድ አፍራንቀሎ የሚባለውን ውስጥ በመሳተፍ በሙዚቃው ስራ በጣም የተዋጣለ ስራ የሰራ የመሳሪያ ተጫዋች፣ አቀናባሪ እንደዚሁም ድምፃዊ በመሆን ያገለገለ እዛው ድሬዳዋ ውስጥ ለጨርቃጨርቅ ቡድን 11 ቁጥር ለብሶ በመታወቅ በኢትዮጵያ ደረጃ በስፖርት በጣም የታወቀ ስፖርተኛ ነበር። ከዛም የስፖርት ጋዜጠኛ በመሆን በአገሪቱ አሉ ከሚባሉ የስፖርት ጋዜጠኞች በተለይ በመረጃ አሰባሰብ የመጀመሪያውን ትልቅ የስፖርት ጋዜጠኛ ነበር።
የጋዜጠኝነት ህይወቱን እስከመቀላቀሉ ድረስ የአፋን ኦሮሞ ሙዚቃን በኢትዮጵያ በሁሉም አካባቢዎች ለማስተዋወቅ እድል አግኝተው ተጠቅመውበታል። በ1968 ዓ.ም ምረት በሪሳ ጋዜጣ የአፋን ኦሮሞ ጋዜጣ ስራ ሲጀምር ኢብራሂም ሀጂ አሊ አንደኛው ጋዜጠኛ ነበሩ ይላሉ አቶ መሐመድ።
ደርግ እንደገባ ማለት ነው። ይሄን ጋዜጣ በጋዜጠኝነት ካገለገሉት አንዱ ነው። ከዚያም አዱ ብራ ባንድ የሚባል አዲስ አበባ ውስጥ እዚሁ ባንድ አቋቁመው ከጓደኞቹ ጋራ ከነ አሊ ብራ ጋራ ከነ ኤሜ ዩሱፍ ጋራ ከብዙ አርቲስቶች ጋር በመሆን ዘመናዊ ሙዚቃን በመጫወት ባህሉን፣ አርቱን፣ የኢትዮጵያን አርት በማሳደግ በጥበባችን ላይ ብርሃን ካበሩ የሀገራችን ልጆች አንዱ ነው። በቋንቋው ደግሞ በፋና ሬዲዮ ላይ አፋን ኦሮሞ በሬዲዮ የሚል ፕሮግራም የኦሮሞን ዱካ የአፋን ኦሮሞን እድገት የሚያሳይ ፕሮግራም በመስራት ቋንቋውን ከየአካባቢ ያለው እንዲቀራረብ ቋንቋው እንዲያድግ በኦሮምኛ መማር የጀመሩ ልጆች የተሻለ መረጃ እንዲያገኙ መምህራንም በዚሁ እንዲጠቀሙ ያስቻለ በጣም ተደማጭ የሆነ ፕሮግራም እየሰራ በዩኒቨርሲቲዎች በኦሮሞ ቋንቋና ጥናት ላይ ፔፐሮችን በማቅረብ ገንቢና ጠቃሚ ጽሁፎችንና ንግግሮችን በማድረግ በጣም የታወቀ ለእድሜ ልኩን ለህዝብ የሰራ አንጋፋ ጋዜጠኛና አርቲስት ነው። ዛሬ አጥተነዋል። ይሄው ዛሬ እንግዲህ እሱም በመሸኘት ላይ እንገኛለን።
ጋዜጠኛ፣ የቋንቋ ተመራማሪና አርቲስት ኢብራሂም የቅርብ ወዳጅ የሆኑት ደራሲ ዚያድ ዩኑስ እንዲህ ሲሉ ገልጿቸዋል።
ኢብራሂምን እንዴት እንደሚገልጽ አላውቅም። እኔ እንግዲህ ወደ 3 ዓመት በላይ አብረን ኖረናል። ኢብራሂም ማለት በእውነቱ ምሳሌ የሌለው ሰው ነው። ደግ ሰው ነው። ሰብአዊነት ያለው ሰው ነው። ግን ካዘነ ሰው ጋር የሚያዝን ያለውን ከኪሱ አውጥቶ የሚያበላ ደራሲና ጸሐፊ ነው። እሱ ጸሐፊ ነው። ጊዜም የለውም። ሁልጊዜ ይጽፋል። ያን ጽሁፍ ከቦታው ሳያደርስ ሞተ። ኢብራሂም ሀጂ በአንድ በኩል ስፖርተኛ ነው። እግር ኳስ ተጫዋች ነበረ። ሁሉንም የሚወድ ነው። የኢትዮጵያን ሕዝብ በሙሉ የሚወድ እና ከማን ልጅነት ሳያደርግ በኩልም ላይ ነው። ነገር ግን በአብዛኛውን ጊዜ ያሳለፈው በኦሮምኛ ቋንቋ ላይ ስለ ኦሮሞ ስጽፍ ነው ያለፈው። የአሁኑ ትውልድ ከሱ የምንማር እንግዲህ አንደኛ ደግነትን ይማራሉ፣ ሁለተኛ ደግሞ ሰው ከሰው ጋር እንዴት እንደሚኖር። ኢብራሂም ከብዙ ብሔረሰቦች ጋር ኖረዋል። ይሄ አንድ ትልቅ ነገር ነው ለሱ። ሰው መነካት አይፈልግም። ማንንም እኩል ነው የሚያልሰው ነው።
ኢብራሂም ሀጂ ህይወታቸው እስከሚያልፍ ድረስ የስፖርት ጋዜጠኛ ሆኖ ሲሰሩ ቆይተዋል። አፋን ኦሮሞ በጥናት ላይ ተመስርቶ እንዲያድግም ጥረት ካደረጉት ተላላቅ ሰዎች መካከል አንደኛው መሆናቸው ይገለጻል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ተከታዩ ዘገባ እንለፍ። Thank you.
ከትግራይ ክልል ጊዜያዊ የጤና ቢሮ ኃላፊ ጋር የተደረገ ቃለ ምልልስን ተንተርሶ የተሰናዳ ዘገባ ነው። በትግራይ ክልል ጊዜያዊ የጤና ቢሮ ኃላፊ ዶክተር ፋሲካ አምደስላሴ በአይደር ሆስፒታል የቀዶ ሕክምና ስፔሻሊስት ሆነው ሲያገለግሉ በነበረበትና የኢትዮጵያ መከላከያ ሰራዊት መቀሌን ሲቆጣጠር ነበር ያሉትን ሁኔታ አስረድተዋል። በአሁን ወቅት ሙሉ በሙሉ ተዘርፈው ባዶ ቀርተዋል ወደሚሏቸው የውቅሮና ያድግራት ሆስፒታሎች የመድኃኒት አቅርቦት ለማድረስ መቻሉን ጠቁመው በአብዛኞቹ የትግራይ ከተሞችና ቦታዎች ግን ተደራሽነት እንደሌላቸው ገልጸዋል። ያነጋገራቸው የትግረኛ አገልግሎት ባልደረባችን ገብረ ገብረመድን ነው። አዳነች ሳህዬ ታቀርባለች።
ዶክተር ፋሲካ አምደስላሴ መቀለ በሚገኘው አይደር ሪፈራል ሆስፒታል የቀዶ ሕክምና ስፔሻሊስት ሆነው ይሰሩ በነበረበት ወቅት ትግራይ ውስጥ በሚካሄደው ውጊያ በሙያቸው ስለገጠሟቸው ሁኔታዎች ዘርዝረዋል። ዶክተር ፋሲካ መቀለ በከባድ መሳሪያ መደብደቧን ገልጸው ስለሞቱትና ስለቆሰሉት ሰዎች አብራርተዋል።
ድራ ሆ አይደር ሪፈራል ሆስፒታል ናብ 4 ደረጃ ሆኖ ሲግራት
እኔ እንዳየሁት ወደ አይደር ሪፈራል ሆስፒታል ቆስለው የመጡት ቁጥራቸው 40 ሲሆን 22 ደግሞ አስክሬናቸው መጥቷል። ልጆች፣ ወጣቶችና አረጋውያን ይገኙባቸዋል። መቀሌ ስትደበደብ በኋላችበት ወቅት መብራት ስለነበረ ይቻልነውን ያክል ልንረዳቸው ሞክረናል። ከዚያ በኋላ ግን መከራከያው ወደ ከተማይቱ ከገባ ከ3 ቀናት በኋላ የኤሌክትሪክ መብራት ተቋርጦ ሁሉ ነገር ተዘግቷል። መድኃኒቱም አልቋል።
ዶክተር ፋሲካ አምደስላሴ ኢንሱሊንን የመሳሰሉት መድኃኒቶች ለወራት ያህል እንዳልነበሩ ገልጸው አሁን ግን መድኃኒቶች ስለመጡልን በቀይ መስቀል በኩል አድዋ፣ ደን ቦስኮና አድግራትም ለማድረስ ችለናል ብለዋል። ዶክተር ፋሲካ ይሰሩበት በነበረው አይደር ሪፈራል ሆስፒታል የኤሌክትሪክ መብራትና መድኃኒት ባልነበረበት ሁኔታ በሕክምናው ስራቸው ስለገጠሟቸው ተግዳሮቶች ዘርዝረዋል።
ትልቁ ተግዳሮት የሰው ሞራልም ተነክቷል። መብራት ስላልነበረ ቁስል መቀየሪያም አልነበረም። የምግብ አቅርቦት ቆሟል። ምግብ ቤቱ ስለማይሰራ በሽተኞች ይራቡም ነበረ። በሽተኞች ኦክስጅናቸው አልቆ ሆስፒታል ውስጥ ሞተውብናል። ወደ ኋላ አይደር አካባቢ ያሉ ሰዎች ተደራጅተው ለበሽተኞቹ ብስኩትና ምግብ እያመጡ መርዳት ጀመሩ።
ዶክተር ፋሲካ አሁን በትግራይ ክልል ፈታኝ በሆነው ወቅት የትግራይ ክልል ጊዜያዊ የጤና ቢሮ ኃላፊ ሆነዋል። በአሁኑ ወቅት እንዲህ አይነት ኃላፊነት መውሰድ ምን ያህል ተግዳሮታዊ መስሎታል ለሚለው ጥያቄ
አለ ብዙ ልምድም ይርና ሆነኝ ትምህርት ቤት ተማሪ ህክምና ትምህርት ቤት ግን አልዘፈነ።
እኔ አሁን ልምድ ኖሮኝ አይደለም፣ የህክምና ትምህርት ቤት አስተዳዳሪ ነው የነበርኩት። ነገር ግን አሁን ባለው ሁኔታ የፖለቲካ ጉዳይ ሳይሆን የህክምናው ስራ መቀጠል አለበት። የደረሰበት ጉዳት አለ። ከዚህ በባሰ መልኩ ጥፋት እንዳይደርስበት ገብተን የማስተካከል አገልግሎት የመስጠት ከሰዎች ጋር ግንኙነት የመፍጠር ከፌደራሉ የጤና ቢሮ መንግስታዊ ካልሆኑ የረድኤት ድርጅቶችና ከተባበሩት መንግስታት ድርጅት ጋር ግንኙነት በመፍጠር መስራት አለብን። የጤናው ቢሮ ከደረሰበት ውድቀት መነሳት አለበት። ስለሆነም በጣም ከባድ ቢሆንም ዩኒቨርሲቲው ሰዎች አቅርብ ብሎ ሲጠቁመኝ ሰው የህክምና አገልግሎት እንዲያገኝ የምችለውን መስራት አለብኝ በሚል መርህ ነው የተቀበልኩት።
ዶክተር ፋሲካ አምደስላሴ በአሁኑ ወቅት ስላለው የመድኃኒት አቅርቦት ሲያስረዱ የጤና ጥበቃ ሚኒስቴር ሊረዳን በጣም ዝግጁ ነው፣ ቀይ መስቀልም እየረዳን ነው፣ መቀለ ላይ ወደ መደበኛው ሁኔታ ወደ መመለስ ተጠግተናል ብለዋል። ችግሩ ግን ትግራይ ውስጥ ልንደርስ የምንችልባቸው ቦታዎች ጥቂቶች ናቸው። አክሱም፣ አድዋ፣ ሽረና ተምቤን ወደ መሳሰሉት ከተሞች ተደራሽነት የለንም ብለዋል ዶክተር ፋሲካ። በእነዚህ ከተሞች እንዴት መድኃኒት ማስገባት አለብን የሚለው ነገር እንደሚያሳስባቸውም ዶክተር ፋሲካ ገልጸዋል። አድግራትና ውቅሮ አካባቢ ያገኘናቸው ሐኪሞች ለሶስት ሳምንታት ያህል የሚያናግራቸው ሰው እንኳን ሳይኖር ብቻቸውን ስራ ላይ ተሰማርተው እንደቆዩ አይተናል ብለዋል ዶክተር ፋሲካ። ሕይወታቸውን ለማዳን ሳይሸሹ በስራ ገበታቸው መቆየቱን እንደመረጡ ነው የገለጹት። ከመቀለ እስከ አድግራት ያለው አካባቢ ከባድ ውጊያዎች የተካሄዱበት በመሆኑ አሁን ምን ገጽታ አለው ለሚለው ጥያቄ
ሰው የለም። ባለፍንባቸው ከተሞች ሁሉ እንቅስቃሴ የለም። ቤቶች ሁሉ ተዘግተዋል። ትልቅ ፍርሃት ሰፍኗል። የአድግራት ሆስፒታልና የጤና ጣቢያ እንዲሁም የውቅሮ ሆስፒታል ሁሉ ተዘርፏል። ጤና ጣቢያዎችና ሆስፒታሎች ባዶ ቀርተዋል። የተቃጠሉ መኪኖችና ታንኮች ይታያሉ። አዲግራት የሚገኘው የመድኃኒት ፋብሪካም ሄጀ ባየውት ግዜ ሙሉ በሙሉ እንደተዘረፈ ነው የነገሩኝ። አዲግራት ዩኒቨርሲቲም እንደተዘረፈና እንደወደመ ነግረውኛል።
በመጨረሻም ዶክተር ፋሲካ አምደስላሴ ድሮም ቢሆን የኮቪድ-19 ቫይረስ ገጥሞት የነበረው የትግራይ ህዝብ እሱ ባልፈጠረው ችግር መሰቃየት የለበትም ብለዋል። ዓለም አቀፍ የረድኤት ድርጅቶች በምግብ በመድኃኒት በማንኛውም በሚችሉት ነገር ሁሉ የትግራይን ህዝብ እንዲረዱ ጥሪ አቅርበዋል።